Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የዩናይትድ ስቴትስ ሕግ አውጪ ምክር ቤት በኢትዮጵያ የሰብአዊ መብት አያያዝ ላይ የተነጣጠረ ረቂቅ ውሳኔ በዛሬው ዕለት ይፋ አደረገ።
This is a clear expression of congressional concern. We hope that it's mirrored down at the State Department as well as at the White House. It is bipartisan, like I said.
ይህ የኢትዮጵያ ሰብአዊ መብት አያያዝ የዩናይት ስቴትስ ምክር ቤትን እንደሚያሳስብ ለመግለጽ ነው። ይህ ረቂቅ ሕግ የሁለቱም ምክር ቤት ድጋፍ ስላለው በዋይት ሀውስ ቤተ መንግስት የአሜሪካ ውጭ ጉዳይ መስሪያ ቤትም ድጋፍ እንደሚኖረው ተስፋ አለኝ ነው ያሉት።
ሰነሳ ላይ የተኮሰ በተለይ ማታ ላይ የሰው ህይወት እንደጠፋና አስክሬኖች ደግሞ እስካሁን ድረስ እንዳልተገኙ ነው። ምክንያቱም አስክሬን ለመፈለግ ጊዜ ያስፈልጋል።
ከጳጉሜ 5/2008 ዓመተ ምህረት ምሽት ጀምሮ እስከ ዛሬ ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት ፈጽመዋል ሲሉ አንድ የህዝብ ተወካይ መሆናቸውን የተናገሩ ለቪኦኤ ሲያስታውቁ ነው የሰማነው። በዚህም ላይ ዘገባ ይኖረናል። በአብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መስከረም 3/2009 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብርልን ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። መልካም ምሽት። በቅድሚያ የዕለቱን የዓለም ዜና። የዩናይትድ ስቴትስ የሕግ አውጪው ምክር ቤት በኢትዮጵያ የሰብአዊ መብት አያያዝ ላይ የተነጣጠረ ረቂቅ ውሳኔ በዛሬው ዕለት ይፋ አድርጓል። የአፍሪካ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚት መሪነት የቀረበው ረቂቅ ሕግ በኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸው የኃይል እርምጃዎች እንዲገቱ፣ ግድያዎቹ በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸው የሚጠይቅ ነው። ዘገባ ይኖረናል። ከዓለም አቀፉ የልማት በይነ መንግስታት ባለስልጣን የተውጣጡ ማለት የኢጋድ የተውጣጡ መሪዎችና ርዕሳነ ብሔራት የተሳተፉበት ጉባኤ ዛሬ ሞቃዲሾ ውስጥ ተጠናቋል። ሶማሊያ ዋና ከተማ ውስጥ የተካሄደው ይህ የአንድ ቀን ጉባኤ አጀንዳዎቹ ደቡብ ሱዳን፣ የሶማሊያ ምርጫና ደህንነት መሆናቸው ታውቋል። ዛሬ በተጀመረው ጉባኤ ላይ 7 የኢጋድ አባል ሀገሮች መሪዎች መገኘታቸው ታውቋል። ዝርዝሩን አዲሱ አበበ ይዟል።
የመንግስት ባለስልጣናት እንደገለጡት የኬንያው ፕሬዝዳንት ኡሁሩ ኬንያታ፣ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቪኒና ከፍተኛ ዲፕሎማቶችና የኢጋድ አባል ሀገሮች በዛሬው ጉባኤ ተሳትፈዋል። የሱዳን ፕሬዝዳንት ኦማር ሐሰን አህመድ አልበሺር እና የደቡብ ሱዳን ፕሬዝዳንት ሳልቫኪር በጉባኤው አልተገኙም። ይሁንና ልዑካኖቻቸው መገኘታቸው ታውቋል። በመክፈቻው ላይ ንግግር ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጉባኤው ስለ ደቡብ ሱዳን ቀውስ፣ ስለ ሶማሊያው የወደፊት ምርጫ መሰናዶና ዝግጅት፣ በአባል አገሮች ላይ ስላሉ አንዳንድ ወሳኝና አሳሳቢ የደህንነት እንዲሁም የማኅበራዊ ጉዳዮች እንደሚነጋገር ገልጠዋል። ይህ ወቅት ለሶማሊያ ታላቅ አጋጣሚ ነው ያሉት ፕሬዝዳንቱ፣ ይህን መሰለውን ጉባኤ ማስተናገድ ማለት በአገሪቱ ውስጥ ከ20 ዓመታት በላይ በዘለቀው ሥርዓት አልበኝነት በኋላ ታላቋን ሶማሊያን ለመገንባት እየተካሄደ ስላለው የእድገት አቅጣጫ ከክልሉ ዓለም አቀፍ ማኅበረሰብ ዘንድ ዕውቅና የሚሰጥ ሆኖ አግኝተነዋል ብለዋል። የሶማሊያ ሕዝብ አሉ፣ በዚህ ረገድ ላሳየው ቆራጥነትና አገሩንም በዓለም አቀፍ መድረክ ለማሳወቅ ላደረገው አስተዋጽኦ ምስጋና አቀርባለሁ። ይህ ጉባኤ አሉ ፕሬዝዳንቱ አክለውም፣ ሶማሊያ ውስጥ የእድገት አቅጣጫ፣ መልካም አስተዳደር፣ የሰላም ግንባታና አስተማማኝ ደህንነት መኖሩን ዓለም አቀፉ ማኅበረሰብና የክልሉ መሪዎች እንዲገነዘቡ ያስቻለ ወይም ግንዛቤ ያስጨበጠ ምልክት ሆኖ ተገኝቷል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም የሶማሊያ ስኬት የክልሉና የዓለም ስኬት ነው ብለዋል። ሶማሊያ አሉ አቶ ኃይለማርያም፣ ለመጨረሻው መረጋጋት በምታደርገው ጉዞ ልንደግፋት ይገባል። የውጭ ጉዳይ ሚኒስትሩም አብዲሳለም ኦማር ሀዲዬ ቀደም ሲል ለቪኦኤ በሰጡት ቃል የጉባኤው መካሄድ ለሶማሊያ ታሪካዊ አጋጣሚ ነው ብለዋል። ሶማሊያ ይህን መሰል ጉባኤ ስታስተናግድ ከ30 በሚበልጥ ዓመታት ውስጥ ይሄ የመጀመሪያ ነው። ሶማሊያ አሁን ወደ ነበረችበት እየተመለሰች ነው የሚል አንደምታም እንዳለው ውጭ ጉዳይ ሚኒስትሩ አክለው ገልጠዋል። በርግጥም ሶማሊያ ይህን መሰሉን ዓለም አቀፍ ጉባኤ ስታስተናግድ የመጀመሪያ እንደሆነ ተመልክቷል።
በደቡብ ሱዳኑ ጦርነት የሁለቱን ተፋላሚ ወገኖች መሪዎች ጨምሮ አንዳንድ ከፍተኛ የአገሪቱ የፖለቲካ መሪዎች አትራፊዎች መሆናቸውን የሚያረጋግጥ ማስረጃ ማግኘቱን አንድ ዓለም አቀፍ የሰብአዊ መብቶች ቡድን አስታወቀ። ዘ ሴሬኒቲ የተባለውን ይህን የሰብአዊ መብቶች ቡድን በጋራ የመሰረቱት አሜሪካውያን የፊልም ተዋናዩ ጆርጅ ክሉኒና በመብቶች ማስከበር ጉዳይ በንቃት የሚሰሩት ጃን ፕሪጋስት ትላንት እዚህ ዋሽንግተን ዲሲ በተካሄደ ጋዜጣዊ ጉባኤ ላይ የተገኘ ወይም ተገኝቷል ያሉትን ማስረጃ ባጋሩበት ወቅት ነው። በስፍራው የነበረው ባልደረባችን ሪቻርድ ግሪን አጭር ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል።
የሰብአዊ መብቶች ቡድኑ ያወጣው ሪፖርት የደቡብ ሱዳን ፕሬዚደንት ሳልቫኪር፣ የቀድሞው ተቀዳሚ ምክትል ፕሬዚደንት ሪክ ማቻርና ጄኔራሎቻቸው እንደ አውሮፓውያን ዘመን አቆጣጠር ከ2005 ዓ.ም ጀምሮ ማለትም ለደቡብ ሱዳን ነጻነት መንገድ የጠረገው የሰላም ስምምነት ከተፈረመ ጀምሮ ከመንግሥቱ ካዝና ብዙ ሚሊዮን ዶላር ሰርቀዋል ሲል ይከሳል ጆርጅ ክሉኒ።
The simple fact is they're stealing the money to fund their militias to attack and
ገንዘቡን የሚሰርቁት ሚሊሻዎቻቸው ጥቃት እንዲያደርሱና እርስ በርስ እንዲገዳደሉ ለማድረግ መሆኑ ግልጽ ነው። የተገኘው ማስረጃ የተሟላ በዝርዝር የቀረበና አስተማማኝ ነው። የጦር መሳሪያ ነጋዴዎችን፣ ዓለም አቀፍ ጠበቆችን፣ ዓለም አቀፍ ባንኮችን እንዲሁም ዓለም አቀፍ የቤትና መሬት አሻሻጮችን ያካትታል ሪፖርቱ። እኛም በእነዚሁ ዓለም አቀፍ ተዋናያን አማካኝነት ነው መፍትሄ ለማግኘት ይህን ህገወጥ ተግባር ለማብቃትና የየዋህ ሲቪሎችን ደህንነት ለመጠበቅ የምንሞክረው።
የጦር ወንጀል አትራፊ ሊሆን አይገባም በሚል ርዕስ ቡድኑ ይፋ ያደረገው ይህ ባለ 65 ገጽ ሪፖርት ፕሬዚደንት ኪርና ቤተሰቦቻቸው በናይሮቢ የሀብታሞች መኖሪያ ሰፈር ያለውን ጨምሮ ከደቡብ ሱዳን ውጪ ለመኖሪያ ቤቶችና የመሬት ግዢ ብዙ ሚሊዮን ዶላር አፍሰዋል ሲል ይከሳል። የቀድሞው ተቀዳሚ ምክትል ፕሬዚደንት ማቻርም በዚያው አካባቢ የመኖሪያ ቤት አሰርተዋል ሲል ዘ ሴንትሪ የተባለው የሰብአዊ መብቶች ቡድን ወንጅሏቸዋል። ዘ ሴንትሪ በደቡብ ሱዳን ይህን አሸባሪነትንና የተደራጀ ወንጀልን ለመዋጋት የሰብአዊ መብቶችን ለማስከበርና መልካም አስተዳደርን ለማጎልበት ገንዘቡ በእነዚህ ላይ መዋሉን ባረጋገጠ መልኩ እንዲሆን ሐሳብ ያቀርባል ሲሉ በዚሁ ጉዳይ ላይ በንቃት የሚሰሩት ጆን ፔንደርግራስት አስረድተዋል።
አንጎላና ዲሞክራሲያዊት ኮንጎ ሪፑብሊክ ውስጥ የተቀሰቀሰው የቢጫ ወባ ወረርሽኝ ለብዙ ሚሊዮን ሕዝብ ከተሰጠው የመከላከያ ክትባት ዘመቻ በኋላ በቁጥጥር ስር ሊውል መቻሉን የዓለም የጤና ድርጅት አስታውቋል። ዛሬ በጄኔቫ የድርጅቱ ጽህፈት ቤት የአህጉር ተሻጋሪና የአገር ውስጥ ወረርሽኞች ክፍል ዲሬክተር የሆኑት ሲልቪ ብራያን በሰጡት መግለጫ ከባድ ወረርሽኝ የመከሰቱ አደጋ አክትሟል ብለው አንጎላ ውስጥ ካለፈው እንደ አውሮፓውያን አቆጣጠር ሰኔ 23 ቀን በኮንጎ ደግሞ ከሐምሌ 12 ወዲህ አዲስ የበሽታ ተጋላጭ እንዳልተገኘ ገልጸዋል። ሆኖም በ32 ቢጫ ወባ ደጋግሞ በሚታይባቸው ሀገሮች ክትባት ያልደረሰባቸው የኮንጎ የተወሰኑ ግዛቶችን ጨምሮ በሽታው አይቀሰቀስም ማለት እንዳልሆነ ዲሬክተሯ ሳያሳስቡ አላለፉም። የደቡብ አፍሪቃ የኢሚግሬሽን ሚኒስትር በጸረ ተመሳሳይ ጾታ አፍቃሪነት የሚታወቁ አንድ የዩናይትድ ስቴትስ የቤተ ክርስቲያን መሪን ሀገራችን ጠንካራ የእኩልነት ማስከበሪያና አድሎ መከላከያ ሕግ ያላት ነች በማለት የመግቢያ ቪዛ ከለከሏቸው። የአሪዞናው ስቲቨን አንደርሰን በቅርቡ የነፍስ አድን ማራቶን በሚል ስያሜ የተጠራ ዝግጅታቸውን ደቡብ አፍሪካ ውስጥ ለማካሄድ ላላቸው እቅድ ፈቃድ እንዳይሰጡ ከ60 ሺህ በላይ ደቡብ አፍሪካውያን ለመንግስታቸው አቤቱታ ማቅረባቸው ታውቋል። የደቡብ አፍሪካ የሀገር አስተዳደር ሚኒስትር ማሉሲ ጊጋባ ስቲቨን አንደርሰን እንዲህ ያለ ከባድ ጸረ ተመሳሳይ ጾታ አፍቃሪ አቋም ይዘው ሲያበቁ የህዝባችንን ልብ ሊያገኙ ሊመጡ ባይሞክሩ ነው የሚሻላቸው ሲሉ መግቢያ ፈቃድ ከልክለዋል። ህገ መንግስታችን የጥላቻ ንግግርን ከመናገር ነጻነት ከበሬታ ድንጋጌ ውስጥ ለይቶ ያወጣ ነው ብለዋል ሚኒስትሩ።
ስቲቨን አንደርሰን and members and or associates of his church are prohibited from entering the Republic of South Africa.
Stephen Anderson እና የቤተ ክርስቲያናቸው አባላት እንዲሁም ባልደረቦቻቸው ደቡብ አፍሪካ ሪፑብሊክ መግባት ተከልክለዋል። ከዚህም በላይ ለአሜሪካውያን ሁሉ የምንሰጠው ካለ ቪዛ የመግባት ፍቃድ ሰርዤባቸዋለሁ። ለዚህም ምርምጃ ምክንያት የሆነው የጥላቻ ንግግር እንደሚያራምዱና ማህበራዊ ውከትን እንደሚቀሰቅሱ እርግጠኛ ስለሆንኩ ነው። ስቲቨን አንደርሰን ይህንን እንዲያውቁት ይደረጋል።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኒሞኒያ ወይም በተለምዶ የአማርኛ መጠሪያው የሳምባ ምች በሚባለው ታመው እያገገሙ ላሉት የዲሞክራቲክ ፓርቲው እጩ ተፎካካሪ የቀድሞ የውጭ ጉዳይ ሚኒስትራቸው ሂለሪ ክሊንተን ዛሬ ማክሰኞ የምረጧቸው ቅስቀሳ እያደረጉላቸው ናቸው። ሚስተር ኦባማ ዛሬ ፊላዴልፊያ ከተማ ውስጥ በሚካሄድ የሂለሪ ክሊንተን የድጋፍ ስብሰባ ላይ ንግግር እያደረጉ ሲሆን ለዲሞክራቲክ ፓርቲው ገንዘብ ማሰባሰቢያ ዝግጅት ላይም እንደሚሳተፉ ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ከቴክኒክ አቀናባሪያችን ንጉሱ ታምሬና ከቴክኒሻኑ ቫስኮ ቫለሪ ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በአለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22ና በ25 ሜትር ባንድ እንዲሁም በ19 ባጭር ሞገድ ደግሞ በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። የዕለቱ አብይ ርዕስ
ከጳጉሜ 5/2008 ዓመተ ምህረት ምሽት አንስቶ እስከ ዛሬ ዕለት ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት ፈጽመዋል ሲሉ አንድ የህዝብ ተወካይ ነኝ ያሉ ለአሜሪካ ድምጽ አስታውቀዋል። በጥቃቱ በርካታ ቤቶች መቃጠላቸውን፣ በሺ የሚቆጠሩ ሰዎች መፈናቀላቸውንና ብዙ ሰዎችም የት እንደደረሱ ያልታወቀ መሆኑን እኚሁ ሰው አመልክተዋል። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን በጉዳዩ ላይ ምላሽ ለመስጠት ቃል ቢገቡም በስብሰባ ምክንያት ዘገባው እስከተጠናቀረበት ጊዜ ድረስ ሊገኙ ያለመቻላቸውን ጥቅሶ ዘጋቢያችን መለስካቸው አምሃ ተከታዩን ዘገባ ልኮልናል።
ከ23ቱ የኮንሶ ህዝብ ወኪሎች አንዱ እንደሆኑ የሚናገሩት አቶ ገመቹ ገምሴ የመከላከያ ሰራዊት በኮንሶ አንዳንድ ቀበሌዎች በተኮሰ ጀመረው የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ከኮንሶ ህዝብ ፈቃድ ውጪ በሾማቸው ሹሞች አማካኝነት አሳሳች ፕሮፓጋንዳና ድርጊት ከተካሄደ በኋላ እንደነበረ ያስረዳሉ። የፕሮፓጋንዳው ይዘትም የኮንሶ ህዝብ በአካባቢው በሚኖሩ ሌሎች ማህበረሰቦች ላይ ወረራ ለመፈጸም ነው የሚል እንደሆነም ያብራራሉ። ይህንን ፕሮፓጋንዳ ተከትሎ እነዚሁ ሰዎች ጳጉሜ 5 ቀን 2008 ዓ.ም ምሽት ላይ ተኩስ ከፍተዋል ይላሉ። አቶ ገመቹ ገምሴ የነሱን ዱካ ተከትሎም መከላከያ ሰራዊት እስከ ከባድ መሳሪያ የተኩስ ጀመረ ሲሉም ያክላሉ። በዚህ ምክንያት የሆነውንም እንደሚከተሉ አብራርተዋል።
እንግዲህ መከላከያ ሰራዊት አጎራባች ወረዳዎች አስተባብሮ ነበረ ሲዋጋ የነበረውና የኮንዞ ህዝብ አስም ከላከለበት ጊዜና በመከላከል ሲጠነክር እነዛን ዞር አድርጎ ነው ራሱ ገብቶ በከባድ መሳሪያ መደብደብ ጀምሮ በተለይ ትላንት ከሰዓት በኋላ በከፍተኛ ሁኔታ ከባድ መሳሪያዎችን ከባባድ ጥይቶችን እየተኮሰ ህዝቡን መራወጥና ማሳደድ ጀምሮ ማለት ነው። እና ዛሬም ግን እስካሁን ድረስ አሁን ይህንን በምናገርበት ጊዜ ሁሉ ወደ ቀበላት ዘልቆ በመግባት አስቀድሞ ሰራዊቱ ዘልቆ ይገባል። ህዝቡ ደግሞ አይ ይሄ የመንግስት ሰራዊት ነው ከመንግስት ሰራዊት ጋር እኔ ችግር የለብኝም ብሎ ዞር ብሎ መንገዱን የሚያሳይበት ጊዜ የእነሱን ዱካ ተከትሎ ከዞን ማዕከል የተላኩ ሌሎች አካላት ደግሞ ቤቶቻቸውን እያቃጠሉ እየመጣሉት እና አሁን ላይ ጭስ በጭስ ነው። በዛ አካባቢ በተለይ ሀይሎት አካባቢ የሚባሉ ቀበናት ላይ ከፍተኛ የሆነ ቃጠሎ ነው እያደረሱ ያሉት።
የሰው ህይወት ጠፍቷል።
የሰው ህይወት እንግዲህ በመሰላ እየተኮሰ በተለይ ማታ ላይ የሰው ህይወት እንደጠፋና አስክሬኖች ደግሞ እስካሁን ድረስ እንዳልተገኙ ነው። ምክንያቱም አስክሬን ለመፈለግ ጊዜ ያስፈልጋል። ነገር ግን በከባድ መሰብ ስለሚመጡ ሰዎች ግጭቱ ተካሄደባቸው አካባቢዎች ላይ አስክሬን መፈለጉ እንኳን አልቻልም። ስለዚህ ብዙ ሰዎች ያው ጠፍቷል። ይሞቱ ይኑሩም የሚታወቅ ነገር የለም። በአሁኑ ሰዓት ላይ 3 መንደራት ከቃጠሎ የተነሳ ከጥቅም ውጭ ሆነዋል።
3 መንደሮች ተቃጥለዋል ነው የሚሉት?
ወደ 3ኛም ተሻላሉ ወረደ አልኳል ተቃጥሎ ማለት ነው።
የት አካባቢ ነው? ያው ኮንሶ ከተማው ዋና ከተማው ነው?
አይደለም። ከኮንሶ ትንሽ ማዕከል ያለው በኮንሶ ክልል ውስጥ ነው። ስለዚህ በዛ አካባቢ ባሉት ቀበላት ላይ ነው አሁን ከፍተኛ የሆነ አደጋ እየወደቀ ያለው እና ሀይሎታ የሚባል ቀበሌ ነው። እዛ ውስጥ ወደ ሁለት መንደራት አሉ። ቦጫና ደራ መንገሻ የሚባሉ ሁለት መንደሮች አሉ። እነሱ አሁን በቃጠሎ ኦልሞስት አልቋል ማለት ነው።
እዛ የነበሩ ሰዎች የት የደረሱ? በቀበሌዎቹ ነዋሪዎች ማለት ነው።
እየተሰደዱ ነው። ወንዶቹ የመንግስት አካል እስከመጣ ድረስ ከዚህ በኋላ ግጭት አይኖርም ብሎ ለቆ አካባቢ በሙሉ ለቆ ዞር ብለዋል። ሴቶች፣ ህጻናት ግማሹ እንግዲህ ይቃጠል ይኖርም የምታውቅ ነገርም ከተራት ወረዳው ማዕከል አካባቢ ያለ ነው። ግን አብዛኛው ህጻናትና ሴቶች ሸሽተው ወደ አጎራባች ቀበላት እየገቡ ነው ያሉት። በአሁኑ ጊዜ
ከአባሮባ መንደር ተፈናቀሉ ያሏቸው ሰዎች ምን ያህል ናቸው?
ወደ 1200 አባወራዎች ናቸው የተፈናቀሉት። በትንሹ ወደ 4 የቤተሰብ አባላት ብታዛ ቁጥሩ ማግኘት ይቻላል
እኮ። የት ሄዱ? የት ናቸው እነሱ ያሉት?
300 ሰዎች በቁጥር 350 ሰዎች ተንተለ ወረዳ ውስጥ ናሉት።
ሌላ
ከዛ ውጭ ያሉት በርከት የሚሉ ሰዎች ደግሞ በዚህ በኮንሶ ላይ ወደ 4 ቀበላት ውስጥ ነው ተሰፍሮ ያሉት። በርከት ያሉ አንዳንድ ቦታ ላይ 600 አንዳንድ ቦታ ላይ እስከ 500 አንዳንድ ቦታ ላይ እስከ 300 የሚደርሱ ሰዎች ናቸው በየቀበላት የሰፈሩ።
ይህን ሁሉ ጊዜ ታዲያ ለእነዚህ ሰዎች የደራሽ የሆነ የምግብ ሆነ የመሳሰሉት እርዳታ እንዴት ነው የሚያገኙት?
እነዚህ ሰዎች በተለይ ኮንሶ ውስጥ ያሉ ሰዎች የኮንሶ ህዝብ ነው አሁን በአሁኑ ጊዜ እየረዳ ነው። ኮንሶ የሰፈሩባቸው ቀበላት እና አጠቃላይ ህዝቡ ነው አልባሳትም ይህን ነክ ነገሮችንም እየሰበሰበ እየሰጠ ያለው። ይሄ ነው እስካሁን ድረስ ኮንሶ ውስጥ እንደ ድርጅት እንደምረዱ ነው እየሰማ ነው ተንተል አካባቢ ያሉት።
እናንተ ለመንግስት አካል ከዚህ በፊት አመልክታችሁ ነበር አይደለም?
የክልሉ መንግስት እኮ ነው ይህን እያደረገ ያለው። ስለዚህ ለየትኛው መንግስት ነው?
ለፌዴራል መንግስት አመልክታችሁ?
ለፌዴራል መንግስት ተደጋጋሚ አቤቱታዎችን አቅርበናል በዚህ ከግጭት ጋር በተያያዘ። ነገር ግን የፌዴራል መንግስት ከዚህ ቀደምም የክልሉ መንግስት ምን እያለ ነበር? እዚህ ክልል ላይ ያለን እኛው ነን፣ ፌዴራል መንግስትም ያለን እኛ ስለሆን የትም ቦታ ብትሄዱ መፍትሄ አታገኝም የሚል አቅጣጫ ሲያስቀምጡ ነበር። እና በእርግጥም መከላከያም ብንወስድ ፖሊስ፣ ፌዴራል ፖሊስን ብንወስድ እንግዲህ እስከ የሚታወቀው ጠቅላይ ሚኒስትር ድረስ የክልሉ ሰዎች ናቸው። እንግዲህ ታች ደህድን አብሮ ነው ይህንኑ ውሳኔ የሚወስኑት። ወደ ላይም ስትል ያው እነሱ እንደምታገኛቸው። ስለዚህ አሁን ለማን ማመልከት እንደምቻል ራሱ በጣም ግራ ነው እየገባን ያለ። በአሁኑ ወደ እግዚአብሔር ካልሆነ በስተቀር የምናመለከትበት አካባቢ ያለ አይመስለኝም።
በኮንሶ እየተፈጸመ ነው ስለተባለው ድርጊት የመንግስት ምላሽ ለማግኘት ሞክረናል። የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሪት ሂክማ ሀይረዲን እንደሚያነጋግሩኝ ቃል ቢገቡልኝም እስከ ምሽቱ 1:45 ድረስ ስብሰባው እንዳልተጠናቀቀ ተረድቻለሁ። አቶ ገመቹ ጌምሴ እንደገለጹት ከሆነ የኮንሶ ህዝብ መሠረታዊ የሆኑ አገልግሎቶችን ማለትም የትምህርት፣ የጤናና የመሳሰሉትን በመንግሥት የሚሰጡ አገልግሎቶች ከተሰጡ ወራት ተቆጥረዋል። የመንግሥት ሠራተኞች ደሞዝ ካገኙም ከአምስት ወራት በላይ አልፏል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ዜና መጽሔት ክፍለ ጊዜ እንሸጋገራለን። አድማጮች፣ ወደ ጎንደር ይወስደናል።
በተለያዩ የአማራ ክልል አካባቢዎች እስራት እየተካሄደ መሆኑን የሚጠቁሙ መረጃዎች እየደረሱን ነው። በጎንደር በአዴት በዳንግላ የታሰሩ ሰዎች መኖራቸውና የወልቃይት የአማራ ማንነት ኮሚቴ ዋና ጸሐፊም እየተፈለጉ መሆኑን በዳንግላና በአዴት የመኢአድ ተጠሪዎች ዳኛ ፊት ሳይቀርቡ ለቀናት መታሰራቸው ተጠቁመዋል። ሰሎሞን አባተ ትናንት ምሽት ባጠናቀረው ዘገባ የተለያዩ ወገኖችና የመንግስት ተጠሪን ምላሽ አካቶ ዝርዝሩን ይዟል።
ጎንደር ላይ ከሁለት ቀናት በፊት ከ24 ሰዓት በላይ ስልክና ኢንተርኔት ተቋርጦ በተካሄደ አሰሳ ብዙ ሰው መያዙን ከስፍራው ያነጋገርነውን ነዋሪ ዋቢ አድርገን ዘግበናል።
ከጠዋቱ አርብ 12 ሰዓት ጀምሮ እስከ ዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። በትላንት በተካሄደው አፈና ውስጥ ወደ 97 የሚጠጉ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው።
በሌላ በኩል ደግሞ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላትንና ደጋፊዎችን ኢላማ ያደረገ የመንግስት እንቅስቃሴ እየተካሄደ መሆኑን ያነጋገርናቸው ነዋሪዎች ይጠቁማሉ። በተለይ በጎንደር ዩኒቨርሲቲ የጌስት ሃውስ ወይም የእንግዳ ማረፊያው ስራ አስኪያጅ የሆኑት የወልቃይት የአማራ ማንነት ጥያቄ ኮሚቴ ዋና ጸሐፊና ህዝብ ግንኙነት የታጠቁ ኃይሎች መስሪያ ቤታቸው ድረስ እያሳደዷቸው መሆናቸውን ገልጸውልናል።
አርብ ጠዋት ላይ 1:10 ወደ 30 የሚሆኑ ወታደሮች ልክ ትልቅ ነገር ትልቅ ጦር ሰርጦ ወንጀለኛ ሰው እንዳለ አስመስለው ጉድብ ይዘው የመስሪያ ቤታችን የሴኩሪቲ ወይም ደግሞ የጥበቃ አካላቶች አሉ። እነሱን ቀደም ሲል ከኢህአዴግ የተመለሱ ምልስ ወታደሮች ናቸው።
ጳጉሜ 4 ማለት ነው።
አዎ አርብ። እነሱ የተሻለ ግንዛቤ ስላላቸው ምን ሆናችሁ ሲሏቸው ስራ አስኪያጁን ፈልገናል። አይ ስራ አስኪያጁማ በአሁኑ ሰዓት አልደረስም፣ አሁን አይገቡም። በሌላ በኩል ግን ይሄ ተቋም የዩኒቨርሲቲ ገሳሱ እንደመሆኑ መጠን ከፍተኛ የሆኑ የተለያዩ ምሁራኖች ከተለያዩ ሀገሮች ከውጭ ሀገር የሚመጡ የሚያርፉበት እንጂ ወንጀለኛ መደበቂያ አይደለም። ወይ ደግሞ ስራ አስኪያጁም ህጋዊ ሆኖ ስራውን የሚሰራ ሰው ነው የምናውቀው፣ አባታችን ነው። እዚህ ገብታችሁ ምንም አይነት እውቀት መፍጠር የለባቸውም፣ ከፈጠራችሁም ደግሞ ለሀገሪቱም ሆነ ለእናንተም መጥፎ የፖለቲካ ክስረት ነው የሚደርስባችሁ ሲሏቸው በወቅቱ ጥለው ሄደዋል። በእለቱ ደግሞ በ7 ሰዓት ከፖሊስ ሰራዊት አካላት ከ18 ቀበሌ ካለው 3ኛ ፖሊስ ጣቢያ የሆኑ አካላት መጥተው እንደጠየቁ ነግረውኛል። በአጋጣሚ ግን ከአንድ ቀን በፊት እኔ ሐሙስ 12 ሰዓት በዓል ስለሆነ የተወሰነ ቤተሰብ ጋር ልታቄጀ ስለነበረ ከዛ ሁኜ በስልክ ተነግሮኛል። እኔ በጣም በዚህ ጉዳይ ላይ አዝኛል።
ይህንኑ ጉዳይ በተለያዩ ደረጃዎች ላሉ የስራና የጸጥታ ኃላፊዎች አንስቼ ነበር። በስልክ ያገኘኋቸው የጎንደር ዩኒቨርሲቲ የቢዝነስና ልማት ምክትል ፕሬዚደንት ዶክተር ይንገስ አለሙ ጥያቄን ካቀረብኩላቸው በኋላ ስልኩ ተቋርጧል። መልሼ ሞክሬ ላገኛቸው አልቻልኩም። የዩኒቨርሲቲው የጸጥታና የደህንነት ኃላፊ ወደ ሆኑት ወደ ኢንስፔክተር ስጦታው አዛናው ደውዬ አግኝቻቸዋለሁ። ስለ ሁኔታው የሚያውቁት ነገር እንደሌለ ነግረውኛል። በሌላ በኩል ደግሞ በጎንደርና በአጠቃላይም በአማራ ክልል ስላለው ሁኔታ ያላቸውን የወቅቱን መረጃ እንዲያካፍሉኝ ወደ መላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ ወደ አቶ ሙሉጌታ አበበ ደውዬ ነበር። በክልሉ የተለያዩ አካባቢዎች አሁንም ችግሮች አሉ ብለውኛል።
ምስራቅ ጎጃም ሞጣ ላይ የበዓሉ ቀን ማታ ግጭት ነበር። ወጣቶቹ ሰብሰብ ብለው በዓል ሲያከብሩ ከአካባቢ ፖሊሶች ጋር ግጭት ፈጥረው ማምሻውን ረጅም ሰዓት የተኩስ ድምፅ ይሰማ እንደነበር ነው የነገሩኝ እዛ ያሉ ሰዎች።
ግጭቱ እንዴት ነው? ዝም ብሎ የግለሰቦች መደበኛ ግጭት ነው ወይስ ሰፋ ያለ ገጽታ አለው?
ሞጣ ላይ ምን አለ መሰለ፣ ፍኖተ ሰላም የሞተው ልጅ የሞጣ ልጅ ነው እና ከዛ ጊዜ ጀምሮ ፍርሃት አለ። ሞጣ ላይ የሆነ ችግር ይፈጠራል ብለው ይሰጋሉ የጸጥታ ኃይሎች። በዓሉን ምክንያት አድርገው እንግዲህ ወጣቶች ሰብሰብ ብለው በዓሉን እያከበሩ ባሉበት ሰዓት ነው ትንኮሳ የተጀመረው እና ወደ ግጭት የተቀየረው ማለት ነው።
ምን ተፈጠረ በዚህ ግጭት ውስጥ?
በእርግጥ በሕይወትም ይሁን በንብረት የደረሰ ጉዳት የለም። ከፍተኛ ረጅም የሆነ ተኩስ እንደነበረ ነው ያወቅነው። ወጣቶቹ የተወሰኑ ወጣቶች እንደታሰሩ ነው የነገሩት።
ስንት ወጣት እንዳልሰር ይታወቃል?
በሕይወትና በነፍስ የደረሰ ባይኖርም ወጣቶቹ ግን ከአስር በላይ የሆኑ ወጣቶች እንደታሰሩ ነው የነገሩት። ከዚያው መስመር ሳንወጣ የአዴት ከተማ ትላንት ማታ ሌቱን ሌለ ማታ ምሽቱን በር እያንኳኩ ብዙ ወጣቶችን እና እዛ አካባቢ ያሉ ወንዶችን እንዳሰሩ ነው። ከዚያ ውስጥም አሁን የኛ የወረዳ ተወካይ የነበሩት አቶ ስመኛው ገሰሰ የሚባሉ በቁጥጥር ስር ውለው ማታ ዛሬ ወደ ብርሸለቆ ሄደዋል እና ወደዚህ የሉም ብለው ፖሊስ መልእክት ለቤተሰብ እንደነገረ ነው የከተማው ፖሊስ ልጃቸው ያሳወቀችን።
በስንት ሰዓት ነው ማታ ሲሉ የተያዙት?
በኢትዮጵያ ሰዓት አቆጣጠር ከ3 ሰዓት በኋላ ነው መጥተው ያንኳኩት ነው ያለችን። በእኛ ሰዓት አቆጣጠር
ከምሽቱ ሶስት ሰዓት
በኋላ መጥተው አንኳኩ። አንከፍትም ስንላቸው እንድንከፍት አስገደዱን። ከዚያ አካባቢ ታጣቂዎች እና የከተማው ፖሊሶች መጡ። ሌላ ጦር ኃይል ያለው ጦር ከሚመጣ ከፍታችሁ እኛ ብንወስደው ይሻላል ጦር ከመት ይሞታል ብለው አስፈራሩን። እኛም ፈላቸው ታጣቂዎችና ፖሊሶች ናቸው የወሰዱት ነው ያለች ልጃቸው።
ለመሆኑ እነዚህ ሰዎች የእስር ማዘዣ ይዘዋል?
ምንም በዛ ሰዓት ላይ ሲሄዱ የእስር ማዘዣ የያዙት የፍርድ ቤት ትእዛዝ ቀርቶ የጣቢያ መጥሪያ እንኳን አልያዙም። የፖሊስ መጥሪያ ራሱ አልያዙም። ጠይቄ ነበር ልጃቸውን።
ሌላው እስር ላይ ናቸው ሲሉ የጠቆሙኝን የመኢአድን ስራ አስፈጻሚ አባልና የፓርቲውን የሰሜን ቀጠና ኃላፊ የአቶ ሙሉቀን አይናለምን ይዞታ ለመጠየቅ ዳንግላ ወደሚገኙት ባለቤታቸው ወደ ወይዘሮ ፋንታዬ ወለል ጥሩነህ ደውዬ ነበር። ወይዘሮ ፋንታዬ ባለቤታቸውን በቀጥታ አግኝተው አነጋግረዋቸው እንደማያውቁ እንዲሁም አቶ ሙሉቀን ጠበቃም ሆነ ሐኪም እስከ ዛሬ እንዳላገኛቸው የአስም መድኃኒታቸውንም የሚያገኙት እርሳቸው ለፖሊስ አባላት ሰጥተው በመቀባበል መሆኑን ገልጸውልኛል። በተለያዩ ከተሞች ሰዎች በብዛት እየተያዙ ስለመወሰዳቸውና በጎንደር በአዴትና በዳንግላም እስራትና ማሳደድ እየተፈጸመባቸው ናቸው ስለተባሉት የወልቃይት ኮሚቴና የመኢአድ ሰዎችም ጉዳይ የአማራ ብሔራዊ ክልላዊ መንግስትን ቃል አቀባይ አቶ ንጉሱ ጥላሁንን አነጋግሬ ነበር።
በክልላችን ያለው ሁኔታ በማንኛውም ቦታ ግጭት በተከሰተባቸው ቦታዎች ዋነኛ የግጭት አስተባባሪዎችና ጥፋት ያቀነባበሩና ጥፋት የፈጸሙ ለሕግ የሚቀርቡበት አሰራር መኖሩ የግድ ነውና እነዚህን ወደ ሕግ በማቅረብ የሚበዛው ደግሞ ጉዳዩ ያደናገረውና ያልገባው ስለሆነ ለማስተማር መንግስት ከነዚህ ወጣቶች ጋር ውይይት ለማድረግ ለዚህ ውይይት በተዘጋጁ አካባቢዎች ወስዶ ስልጠና በመስጠትም የተጀመራለና ይሄ ስለሆነ በየከተማው በየአካባቢው ቤቶች በተቃጠሉባቸው ሀብት በወደመባቸው አካባቢዎች ወላጆች ጭምር እየተገለጸላቸው በዚህ ጥፋት ላይ የተሳተፉ ስለሆነ መክረን አስተምረን ለቀጣይ ተልእኮ ግልጽ አድርገን ምናልባትም እነዚህ የሚበዙት ወጣቶች የተለየ አጀንዳ የጥፋት አጀንዳ የጥፋት ዓላማ ስለሌላቸው ተሳስተውና ተደናግረው ወደ ጥፋት እንዳይገቡ መክረን እንመልሳለን በሚል ለወላጆችም እየተገለጸ ጭምር የተፈጸመበት ሁኔታ አለ።
በሌላ በኩል ደግሞ በኦሮሚያ የተለያዩ አካባቢዎች ችግሮች እንደነበሩ በሐሮማያ ዩኒቨርሲቲ በሶስት የመማሪያ ክፍሎች ላይ ቃጠሎ ደርሶ የንብረት ጉዳት ማጋጠሙን የመላ ኢትዮጵያ አንድነት ፓርቲ መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ገልጸውልኛል። ሁኔታዎቹን ቀረብ ብለን ተከታትለን የምናገኘውን ይዘንላችሁ እንመለሳለን።
አድማጮች፣ ይህ የተከታዩ ዘገባችን ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትስ ሕግ አውጪ ምክር ቤት በኢትዮጵያ ሰብአዊ መብት አያያዝ ላይ የተነጣጠረ አዲስ ረቂቅ ውሳኔ ቀደም ብለን በመግቢያው እንዳስተዋወቅ ነው በዛሬው ዕለት ይፋ አድርጓል። የአፍሪካ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚት መሪነት የቀረበው ይህ ረቂቅ ሕግ በኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን የኃይል እርምጃዎች እንዲያቆሙ፣ ግድያዎቹ በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸው፣ እንዲሁም በእስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች በአስቸኳይ እንዲለቀቁ የሚጠይቅ ነው። ሄኖክ ሰማእግዜር በስፍራው ይገኛል። ሄኖክ እንደምን አመሸ?
እንደምን ዋልክ? እንደምን አመሻችሁ አድማጮች።
የአድማጮችና የእኛ ሰላምታ ይቀላቀላል። እኛ ጋር እኩለ ቀን አለፍ ማለቱ ነው። ለሁሉም አንተ በስፍራው ትገኛለህና ሄኖክ፣ የረቂቁን እቅድ ወይም አላማ ረቂቁ ዳር ለማድረስ የታሰበውን አላማ በመግቢያው ጠቆም አድርገናል። እስኪ አብራራለን፣ ፈታ አድርገህ ንገረን። ምንድን ነው በዚህ ረቂቅ የታቀፈው?
እንግዲህ ይሄ ረቂቅ ሕግ ውሳኔ 16 ይባላል። በዛሬው ዕለት የቀረበው በሶስት የዩናይትድ ስቴትስ ኮንግረስ አባላት ነው። አስቀድመን እንደገለጽ ነው የውጭ ጉዳይ ቋሚ ኮሚቴው በኮንግረስ ውስጥ ማለት ነው የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት፣ አልግሪን እና ኮንግረስማን ካውፍማን ሆነው ነው ይህንን ህግ ይፋ ያደረጉት ዛሬ። አብረዋቸው ደግሞ በርካታ ኢትዮጵያውያን ነበሩ። በኢትዮጵያ ያለውን የሰብአዊ መብት ሁኔታ ለማሳየት የምስክርነት ቃላቸውን የሰጡት ከነዚህም መካከል ፈይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ውድድር ውስጥ የብር ሜዳሊያ አሸናፊ የሆነው እና እጆቹን ከፊት ወደ ላይ ከፍ አድርጎ ኤክስ ምልክት በማድረግ ያሳየው፣ በአጭሩ ይሄ ህግ በኢትዮጵያ ያለው የሰብአዊ መብት ጥሰቶችን በቅርቡ በዜጎች ላይ የሚደረጉ ግድያዎችን በተለይ በጸጥታ ኃይሎች የሚያወግዝና የኢትዮጵያ መንግስት የዩናይትድ ስቴትስ መንግስት እርምጃ እንዲወስዱ የሚጠይቅ ነው። እስቲ እንዲያው ህጉ ያለውን ድጋፍ አስመልክቶ ኮንግረስማን ክሪስ ስሚት ተናግረዋል እና ከሳቸው እንስማና ወደ ዝርዝሩ ደግሞ ተጨማሪ ዝርዝር አለኝ።
This is a clear expression of congressional concern. We hope that it's mirrored down at the State Department as well as at the White House. It is bipartisan, like I said.
ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሀውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው አላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያን በጥንቃቄ መመርመር ይኖርብናል። የዚህ የኢትዮጵያን ሰብአዊ መብቶች አያያዝ የተመለከተው ረቂቅ ሁለተኛ ክፍልም በቅርቡ ይፋ ይሆናል ነበር ያሉት።
እንግዲህ የተባበሩት መንግስታት፣ የአፍሪካ ህብረት፣ የተለያዩ ዓለም አቀፍ የዩናይትድ ስቴትስ ኮንግረስን ጨምሮ የኦባማ አስተዳደር፣ የዩናይትድ ስቴትስ መንግስት የሚኒስትር መስሪያ ቤቶች ከኢትዮጵያ መንግስት ጋር በሚኖራቸው ግንኙነቶች እነኚህን የሰብአዊ መብት ጥሰቶች የሚያስቆሙበትን የጋራ አምድ እንዲፈጥሩ የሚጠይቅ ነው። እንግዲህ እያነጋገሩ ነው ያሉት እነዚህ የኮንግረስ አባላት። በተጨማሪም ገለልተኛ የሆነ ማጣራት በኦሮሚያና በአማራ ክልል በጸጥታ ኃይሎች ደረሱ የተባሉት ግድያዎች እንዲጣሩ የሚጠይቅም አለው። በቁጥጥር ስር የሚገኙ ጋዜጠኞች እንደዚሁም የፖለቲካ መሪዎች እንዲፈቱ የሚጠይቅ አምድ አለው። አሉላ
መልካም። ሄኖክ፣ እንግዲህ በርከት ያሉ ነገሮች የተካተቱበት ይመስለኛል። ብዙዎችም ተገኝተዋል ብለሃል። ወደ ኋላ ላይ ከላከው አንድ ድምጽ ደርሶናል። ክሪስ ስሚዝ ከተናገሩት ድምጽና በተለይ ቅድም ያስተዋወቀውን የሪዮ ኦሎምፒክ የብር ሜዳሊያ ተሸላሚው ፈይሳ ሌሊሳን ጨምሮ ተገኘ ያሉበትን ድምጻቸውን እንስማና የመጨረሻ ጥያቄ አስከትላለሁ።
We have three outstanding leaders of the Ethiopian Ethiopians who will speak to us. One of them actually was a silver medalist in the marathon, and it's just a great honor to have Faisa.
በመካከላችን ሶስት ኢትዮጵያውያን ተደናቂ የእንቅስቃሴው መሪዎች ይገኛሉ። አንደኛው የሪዮ ማራቶን የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ነው። እነዚህ ሰዎች እዚህ ሲቀርቡ ወይም እዚህ ስናቀርባቸው ከፍተኛ ክብር ይሰማናል ሲሉ ነው ያስተዋወቁት። ፈይሳ ለኦሮሞ ሕዝብ እንቅስቃሴ ያለውን ድጋፍ ለማሳየት እጆቹን አጣምሮ ለመላው ዓለም አሳይተዋል። በዚህም ወደ አገሩ ቢመለስ ችግር እንደሚገጥመው በማመን የዩናይትድ ስቴትስን ጥገኝነት ጠይቋል ነበር ያሉት። ሄኖክ፣ ከደረሰን ሁለተኛው ድምጽ አንዱን ነው ያጫወትኩልህ፣ አንተ ከላክልን። ምናልባት ወደ ኋላ ላይ ስለሚቀርበው ትነግረን።
ሌሊሳ በዛሬው ዕለት ከተለያዩ የዓለም አቀፍ ጋዜጠኞች ጋር ያደረገው ውይይት አለ። እሱን ወደ በኋላ የምናመጣው ይሆናል። እንግዲህ ይህንን ጉዳይ ለማሰር መንገዱን መረዳት አስፈላጊ ነው። በዩናይትድ ስቴትስ ኮንግረስ ውስጥ የሚፈልቁ ህጎች፣ በተለይ በንዑስ ኮሚቴዎች የሚወጡት በዋናው የውጭ ጉዳዮች ቋሚ ኮሚቴ የሚታይ ይሆናል። አባላቶቹ ድጋፋቸውን ከሰጡት በአጠቃላይ በህግ አውጪው አካል ውሳኔ ተሰጥቶበት እንደዚሁ በሴኔቱ ከንዑስ ኮሚቴ ጀምሮ እስከ ላይ የሚሄድ ነው። እንደሚታወሰው በዩናይትድ ስቴትስ ኮንግረስ የወጣ የምርጫ 97ን ተከትሎ HR 2005 የሚባል ህግ ነበረ። ይሄ ህግ በጣም በርካታ መሰናክሎችን አልፎ በስተመጨረሻ ግን ለውሳኔ አልበቃም። እንደዚህ አይነት ህጎች በሚፈልቁ ጊዜ የኢትዮጵያ መንግስት ከዚህ ቀደም በነበሩት ያደረጋቸው በጣም በርካታ ገንዘብ ከፍሎ ይሄ ህግ ሆኖ እንዳያልፍ ሎቢስቶች ቀጥሮ የሚሰራበት አሰራር አለ እና ሂደቱ የህጉ ሂደት የሚሆነው ይሄን ይመስላል፣ ረቂቁ ወደ ህግ እስኪቀየር ድረስ። አሉላ
መልካም። ሄኖክ፣ ዝርዝሩን በሌላ ጊዜ እንመለስበታለን። ታዲያ ቀደም ብለህ ወደ አስተዋወቅከው ጋዜጣዊ መግለጫ የሚመለከተው የሪዮ ኦሎምፒክ የማራቶን የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ጋዜጣዊ መግለጫ በሁለተኛው አጋማሽ እናገኘሃለን። ለአሁኑ እናመሰግናለን። መልካም ቆይታ።
አመሰግናለሁ አሉላ።
ለምሽቱ ወደ ያዝነው ሌላው ዘገባ እናልፋለን። የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ከጳጉሜ 1-4 ባካሄደው የማዕከላዊ ኮሚቴ ስብሰባ የወቅታዊ ችግሮችን መንስኤዎችና ምክንያቶች መገምገሙን፣ የመፍትሄ አቅጣጫዎችን ማስቀመጡን አስታውቋል። ይህንኑ መነሻ በማድረግ የድርጅቱ የማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት ከአቶ ንጉሱ ጥላሁን ጋር የተደረገው ቃለ ምልልስ ተከታይ ክፍል ይሆናል። ቀጣዩ እስክንድር ፍሬውን ያነጋገራቸው
ተወነጉሱ በኢሃደግ ምክር ቤት በጠቅላላ ተደረገው በአገር ደረጃ የታዩ ጉዳዮች በየክልሉ በዝርዝር እንደሚታዩ ተክሰውልኛል ቀደም ብለው የኢሃደግ ምክር ቤት ከተከሳቸው ነጥቦች አንዱ በዚህ አመት አሁን በያዝነው የ2009 አመተ ምህረት መጀመሪያ ላይ የሚተገበሩ ወይም የሚጠበቁ የለውጥ ፕሮግራሞች እንዳሉ የሚገልጽ ነው። ይህ ደግሞ ሹምሽሮችንም ሊጨምር እንደሚችል የሚገልጹ ወገኖች አሉ። ከዚህ አንጻር በዚህ በ2009 አመተ ምህረት መጀመሪያ ላይ በአማራ ክልል የሚጠበቁ የሐላፊነት ሽግሽጎች ወይም ሹምሽሮች ኖራሉ? እነዚህስ በባዕዴን ማዕከላዊ ኮሚቴ ስብሰባ ታይተዋል ወይ አቶ ንጉሱ?
እንግዲህ የባዕዴን ማዕከላዊ ኮሚቴ በዝርዝር ሁኔታዎችን ገምግሟል። ይሄንን ግምገማ አሁን ቀደም እንደገለጽኩት በየደረጃው በክልል በሁሉም ዞኖችና ወረዳዎች ዝርዝር ግምገማ ይደረጋል። ይሄን ዝርዝር ግምገማ መሰረት አድርጎ አመራሩ አንደኛ ፖለቲካዊ ብቃትን ህዝባዊ ወገንተኝነትን አቅምን መሰረት አድርጎ ስምሪት ይሰጣዋል። ከዚህ ግምገማ መልስ የግምገማው ውጤት ይዞት የሚመጣው ነው የሚሆነው። በአጠቃላይ ግን የህዝብ ጥያቄ የህዝብ የልማት የሰላም እና የዲሞክራሲ ጥያቄ በመመለስ አቋያ አመራሩ ያለበት ቁመና ተገምግሞ ታይቶ በአስፈላጊ በሆነበት ሁኔታ ሁሉ ምላሽ የሚሰጠው ነው የሚሆነው። የእያንዳንዱን ግምገማ ውጤት በክልሉም የሚፈጸሙትን ነገሮች በጊዜያቸው አሁን ስራ በመገምገም እንቅስቃሴ በመገምገም ሰላማዊ ሁኔታን በማረጋገጥ ላይ ነው ያለው የክልሉ መንግስት። ይሄንን በየደረጃው ውይይት እያደረገ ነው፣ ግምገማ እያደረገ ነው። ይሄ ወደ ታች ሲወርድ መሬት በነካበት አግባብ የይዞት የሚመጣው ውጤት ይኖራል። በሂደቱ ትክክል የህዝብን ጥያቄ በመመለስ አለመመለስ፣ በፖለቲካ ብቃት፣ በአመራር ብቃት፣ በሚዛን እንደየነገሩ አግባብና እንደ ሁኔታው እንደየግምገማው መነሻ ውሳኔዎች ይሰጣሉ ማለት ነው። ነገር ግን አሁን ደርሶ በዚህ ቦታ ላይ ከዚህ ወደዚህ ሽግሽግ ይደረጋል ብሎ መናገር አይቻልም በአሁን ባለንበት ሁኔታ። ምክንያቱም መነሻው የኢህአዴግን አቅጣጫ አስቀምጦ ኢህአዴግ በአጠቃላይ የአመራር ሽግሽግ በምን ደረጃ ይፈጸማል ብሎ አስቀምጧል። ባዕዴንም ይሄንን አስቀምጧል። አስፈላጊ ሆኖ ሲገኝ ሽግሽግ ይደረጋል። የክልሉ መንግስት አሁን ይሄንን ተቀብሎ ግምገማ እያደረገ ነው። ግምገማው ሽግሽግ አስፈላጊ ሆኖ ሲያገኘው ከቦታ ቦታ ኃላፊነት ማንሳት፣ ዝቅ ማድረግ፣ ከፍ ማድረግ አስፈላጊ ሆኖ ሲያገኘው የሚታይና የሚፈጸም ይሆናል ማለት ነው።
የመጨረሻ ጥያቄ አደርጋለሁ አቶ ንጉሱ፣ በተለያዩ ማህበራዊ ድረገጾች ተጠቅሶ የሚያቅ ነጥብ ላንሳና ከዚሁ ከሽግሽግ አንጻር የክልሉን ፕሬዝዳንት አቶ ገዱ አንዳርጋቸውን ጨምሮ ከፍተኛ አመራሮቹን በተመለከተ የአመራር ሽግሽግ በሚኖርበት ሁኔታ ላይ ምክር ቤቱ ተነጋግሯል?
አልተነጋገረም። ግለሰብ ጠቅሶ አልተነጋገረም። ሽግሽጉ ግለሰብን ማዕከል ያደረገ ሳይሆን ስርዓትን ማዕከል ያደረገ ነው። ግለሰብ ጠቅሶ ከሌ ወደዚህ ከሌ ወደዛ የሚል ነገር የሚመጣው ከግምገማ በኋላ ነው ማለት ነው።
አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይም ቃል አቀባይ፣ እንደዚሁም የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን የማዕከላዊ ኮሚቴ አባል፣ በጣም ነው የማመሰግነው ስለ ጊዜዎት።
አመሰግናለሁ እስክንድር።
አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በስልክ የደረሱን አስተያየቶቻችሁን ቆየት ብለን እናሰማለን። ታዲያ ቆንጅት ጀሚላ እያለ ነው መሐመድ አማን፣ ሰሞኑን በኢትዮጵያ ባሉ ዜናዎች ሳቢያ መደበኛ ሙዚቃ እንደምናሰማው ማሰማት አልቻልንም ወይንም አልፈቀድንም፣ አቁመን ነበረ። ዛሬ አንድ ዜማ ንጉሱ እያጫወተልን፣ ቀደም ብዬ የጠቀምኩት መሐመድ አማን ጀሚላ በሚል የሚጫወተውን ነው። ለጥቂት ደቂቃዎች ስንስማ
እንስማ።
Come to mama, ስበኝም ከምድር ማማ የቋንቋች ነገር ከምድር ማማ የቻልኩት ልየ ከምድር ማማ ያግባባናል ፍቅር ጀሚላን በረዱ ድልሜ ማናያ ሲመሌን በርባዱ ሀልካን ሌሉያ ላገኝሽ ንገሪ በመላክ የጧት ማታ ሆነሻል ጀሚላ ጃለሌ ውቤኬ አፋንኬ መረግ ጀሚላ ዝንጃዬ መቃኬ ጋፈት አዲስን በርባዳ ደሚያፈናነን ኮቱ ኮቱ ስልሽ አንቺን በልናና ጉራማይሌ እርሷን ተነጋሰ ጉራማይሌ ሳቋል
ጀሚላ መሐመድ አማን
ግሩም ዜማ ነው።
ግሩም ዜማ ነው።
እናመሰግናለን ንጉሱ።
እናመሰግናለን። አድማጮች ስርጭታችን ይቀጥላል። አሁን ወደ ዩናይትድ ስቴትስ ምክር ቤት ነው የምንመለሰው። ሄኖክ ሰማእግዜር በድጋሚ በስልኩ መስመር ተገኝቷል። ሄኖክ ይሰማሃል?
ይሰማኛል አሉላ። ቅድም ከተነጋገርን በኋላ ቦታ ቀይረን ፈይሳ ሌሊሳ የጋዜጣዊ መግለጫ ሰጥቶ አሁን የጨረሰበት ቦታ ነው የሚገኘው። በዩናይትድ ስቴትስ ኮንግረስ አጠገብ የሚገኝ ሆቴል ውስጥ ነው።
ግሩም፣ ለማረሚያውም አመሰግናለሁ። ታዲያ በቀጥታ ወደ ጉዳዩ እንግባ። ምንድን ነው የፈይሳ ሌሊሳ ጋዜጣዊ መግለጫ አላማ? ምንስ ይዘት ነበረው እስካሁን አንተ በተከታተልከው?
እንግዲህ አስቀድሞ እንደገለጽ ነው በዩናይትድ ስቴትስ ኮንግረስ የቀረበውን ውሳኔ 16ን ከኮንግረስማን ክሪስ ስሚት እና ከሌሎች የኮንግረሱ አባላት ጋር በመሆን የምስክርነት ቃላቸውን ከሰጡ ኢትዮጵያውያን አንዱ ፈይሳ ሌሊሳ ነበር። ከዛ ቀጥሎ አሁን የምንገኝበት የተለያዩ የዓለም አቀፍ ጋዜጠኞች ባሉበት ስለ ራሱ የወደፊቱ ኑሮ ህይወቱ፣ እንደዚሁም ደግሞ በኢትዮጵያ ምን አይነት ለውጥ ሊመጣ እንደሚያስብ ወይም እንደሚፈልግ የገለጸበት ነው። እንግዲህ አስቀድሞ በሪዮ ኦሊምፒክስ ወደ ኬንያ ሄዶ በኬንያ ከፍተኛ ቦታ ላይ ልምምዱ እንደሚያደርግ ገልጾ ነበረ። ዛሬ እሱን አንስቼ ጠይቄው ነበረ። ወደ ኬንያ የመሄድ ነው ሀሳብ? እዚሁ ዩናይትድ ስቴትስ የመቆየት ነው ወይ ሀሳብ የሚል ጥያቄ አንስተንለት፣ በዚሁ ዩናይትድ ስቴትስ ቆይቶ በተለይ ኒው ሜክሲኮ በምትባለው ግዛት ልምምዱን እየሰራ ወደ ሩጫ ተሳታፊነቱን እንደሚገባ ነው የገለጸው። ከዛም በተጨማሪ አሉላ ለዩናይትድ ስቴትስ ዜግነት ቀይሮ ይሮጥ እንደሆነ ተጠይቆ ነበር። በፍጹም ለሀገሩ መሮጥ እንደሚፈልግ፣ በሀገሩ ሰላምና ለውጥ ኖሮ ለሀገሩ መሮጥ እንደሚፈልግ ነው የተናገረው ፈይሳል ኤሊሳ።
ኒው ሜክሲኮ ለምን ሄኖክ ራቅ ያለ ግዛት ነው የመረጠው? ምናልባት የአየሩ ሁኔታ የታወቀ የተነገረ ነገር አለ?
አዎ፣ የስልጠና አገልግሎቶች እንደዚሁም ደግሞ እንግዲህ የአትሌቲክስ ስልጠና በምናወራ ጊዜ ከአትሌቱና ከአካባቢው ሁኔታ በተጨማሪ አሰልጣኞች፣ የአጠቃላይ መሰረተ ልማቱ የሩጫው መሰረተ ልማት የተሟላባቸው አካባቢዎች አሉ። ኒው ሜክሲኮ አንዱ ነው። ለዛ እንደመረጠው ገልጿል። ኬንያን ያልመረጠበት ምክንያት ኬንያና ኢትዮጵያ የጸጥታ ኃይሎች የቅርብ ግንኙነት ስላላቸው አሳልፈው ሊሰጡኝ ይችላሉ የሚል ስጋት እንዳለበት መሆኑን በመግለጽ ነው እንግዲህ በዚሁ በዩናይትድ ስቴትስ ሩጫውን ማድረግ እንደሚፈልግ የገለጸው ፈይሳ ሌሊሳ። ከዚያም በተጨማሪ በኢትዮጵያ ውስጥ ያሉ የሰብአዊ መብት ይዞታዎችን ለዓለም አቀፉ የመገናኛ ብዙሃን አስረድቷል። ቤተሰቦቹን ደግሞ በተመለከተ እድሜያቸው ምን ያህል ነው፣ እነሱን ለማየት ትጓጓለህ ወይ የሚል ጥያቄ አቅርበውለት የሰጠው ምላሽ የእኔ ልጆች ከሌላው ሰው ልጅ የሚለዩ አይደሉም፣ እነዚህ ልጆች ኢትዮጵያ ውስጥ ነው የሚኖሩት፣ የብዙ ሰዎች ልጆች ኢትዮጵያ ውስጥ ይኖራሉ። እንግዲህ ባለው ሁኔታ ኢትዮጵያ ውስጥ ተማሪዎች በመንግስት የጸጥታ ኃይሎች በጥይት የተገደሉ ነው፣ ለዛ ነው ልጆችን አጣምሬ ወደ ተቃውሞ የገባሁት ሲል ገልጿል።
መልካም። በዘገባዎቻችን ቀደም ብለን ከዓለም አቀፍ ጋዜጠኞቹ ቀደም ባለ ሁኔታ በቀጥታ በተደረጉ ቃለ ምልልሶችም አሁን የጠቃቀስካቸውን ነጥቦች አንስቷል። በኦሎምፒክ ታሪክ ምናልባትም የመጀመሪያው ብቻ ሳይሆን ለየት ያለ ታሪክም ለየት ያለ ሁኔታም የከሰተ አጋጣሚን የፈጠረ ነው። የፈይሳ ሌልሳ ጉዳይ እንደሚያነጋግረን በዜናም መልሶ እንደሚመጣ ገምታለሁ። ሄኖክ፣ ምናልባት ዘርዘር ያሉ ዘገባዎች ይዘህ ከምትመጣበት በተለይ ረቂቅ ሕጉን በተመለከተ ሰሞኑን ከምትዘግበው ሌላ የምትነግረን ከሌለ በዚሁ ልናሰናብትህ ነው።
በጣም ባጭሩ አሉላ የምለው ነገር ፈይሳ ሌሊሳን የአሜሪካ ድምጽ ሬዲዮ ስቱዲዮ ውስጥ ጋብዘነዋል። ሐሙስ ለታ ከምሽቱ 12 ሰዓት በኢትዮጵያ 11 o'clock ደግሞ በዚህ በዋሽንግተን ዲሲ ለሶስት ሰዓት ያህል አብሮን ይቆያል። በተለያዩ ቋንቋዎች ነው ቃለ መጠይቁን የምናደርገው፣ እንዲከታተሉን እንጋብዛለን።
መልካም መልካም ቀን ሄኖክ፣ እግዚአብሔር ይስጥልን።
መልካም ምሽት።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ሁለተኛው አጋማሽ ተገባዷል ልበል፣ ዘለቅ ብለናል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ለዚህ ክፍል ለሁለተኛው አጋማሽ ቀዳሚ ወደ ሆነው ሐኪሞን ይጠይቁ እንሻገራለን። የህመም ምልክት የማይታይበት የዚካ ቫይረስ ወዳለበት ሀገርና አካባቢ ሄዶ የተመለሰ እናም ለቫይረሱ የተጋለጠ አንድ ለአቅመ አዳም የደረሰ ሰው በግብረ ስጋ ግንኙነት አማካይነት ቫይረሱን ወደ ጾታ ተጓዳኙ ማስተላለፍ የሚችል መሆኑን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሰሞኑን አስታውቋል። ለመሆኑ ይህ እውነታ ከሪዮ ኦሊምፒክ ተመላሾችና ለሌሎች ምን ማለት ይሆን? ሐኪሞን ይጠይቁ በዚካ ቫይረስ ስርጭትና በጋረጣቸው ስጋቶች ዙሪያ የሚያጠነጥነው ተከታታይ ልዩ ዝግጅት በዛሬው ምሽት ፕሮግራሙ ይመለከተዋል። ሙያዊ ማብራሪያ ወረርሽኙን አስመልክቶ ለአማርኛ አንባቢዎች ትምህርታዊ ጽሁፎችን በማቅረብ ላይ የሚገኙትን በዚህ በአሜሪካ በዋሽንግተንና አጎራባቾቿ የሲልቨር ስፕሪንግ ከተማ የውስጥ ደዌ ሐኪም የሆኑትን ዶክተር አሸናፊ ዋቅቶላን ባልደረባ ያዚያ አብሮኝ ቁጭ ያለው አሉላ ከበደ አነጋግሯል። የምሽቱንም ትኩሱን ዜና በሚመረምረው ጥያቄ ይንደረደርና ከዶክተር አሸናፊ ጋር ቆይታ ያደርጋል።
ዶክተር አሸናፊ ዋቅቶላ የዚካ ወረርሽኝን የተመለከተ ተከታታዩ ቃለ ምልልሳችን ለጊዜው በድጋሚ አመሰግናለሁ።
እኔም እጅግ በጣም አድርጌ አመሰግናለሁ።
ምናልባትም በዚህ ተከታታይ ውይይት የመጨረሻ የምናደርገው ኋላ ላይ እንደ ሁኔታዎች እንዳመችነቱ መልሰን ማምጣታችን አይቀርም፣ ዚካና የሪዮ ኦሎምፒክን በተመለከተ ከሪዮ ተመላሾች እንደሚሰጋው ሊያመጣ የሚችል ጣጣ ይኖር ይሆን ወይ የሚል ጥያቄ አንስተን ነበርና የመደላደል ጊዜ የሚባለውን በሕክምና ቋንቋ ኢንኩቤሽን ፔሪድ በመባል የሚታወቀው ሁኔታ ወሳኝነትን ጠቅሰው ነበረ። በቅርቡ የወጣ ጽሑፍ ሰዎች የበሽታውን ምልክት ሳያሳዩ እንኳን ለማስተላለፍ የሚችሉ መሆናቸው ተጠቅሷልና ከተለያዩ የዓለም ክፍሎች ወደ ሪዮ የጎረፉ ሰዎች ይህን ሲያነጋግር የነበረ የወረርሽኝ ሁኔታ እንዴት መቀበል አለባቸው? በምን መልኩስ ቀጣይ ሁኔታዎች ይኖራሉ የሚለውን ለመመልከት ይረዳልና ምንድን ነው የዚህ ጥናት ውጤት መነሻ? ምንስ ነው በተጨባጭ ያመለከተው?
እሺ፣ በጣም አመሰግናለሁ። ሲዲሲ ወይም የዩናይትድ ስቴትስ የበሽታ መቆጣጠርና መከላከያ ማዕከል በኦገስት 26 ባወጣው ዘገባ ላይ አንድ ሰው ዚካ በቢንቢ በሚተላለፍበት ቦታ ዶሚኒካ ሪፐብሊክ ነው ከርሞ ወደ ዩናይትድ ስቴትስ ሲመለስ ሜሪላንድ ሲመለስ ምንም በሽታ ምልክቶች አልነበረውም ነበር። ግን ከጥቂት ቀናት በኋላ ለወዳጁ እንዳስተላለፈ ነው። ወዳጁ ታማ ተገኘች። እንግዲህ እሷ ሌላ ቦታ ስለሌለች ሌላ መጋለጫ ምክንያት ስላልነበረች የተወሰነው ምንድን ነው የዚካ ቫይረስ በሽታ ወደ እሷ የተላለፈው በግብረ ስጋ ግንኙነት ነው። ሰውየውም ያውም የህመም ምልክት ከሌለው ሰው። ይሄ እንግዲህ ገና ለሁለተኛ ጊዜ ብቻ ነው ይሄ ሲዘገብ የታየው፣
ይህን አይነት ሁኔታ የተዘገበው።
አዎ፣ ጁን 9 ላይ እንደዚሁ ሁለት ወንድና ሴት ፈረንሳውያን ከዚሁ ወረርሽኝ ወዳለበት ቦታ ሄደው ሲመለሱ ምንም በሽታ አልታያቸውም ነበር። እንደውም የተመረመሩት ልጅ ለመውለድ ይፈልጉ ነበር፣ እርግዝና ችግር ነበረባቸው። ለሱ ምርመራ ሲደረግ የዚካ ቫይረስ ይገኛል ሴትዮዋ ላይ። ቆይቶ የደረሱበት ውሳኔ ምንድን ነው? ከሰውየው ወደ ሴትዮዋ በግብረ ስጋ እንደተላለፈ ነው። ሁለቱም ሄደው ነበር። ነገሩ ግን ከፈጀው ቀናት ምናምን ጋር ተነስተው፣ ምክንያቱም የወንዴው ፍሬዘር ሲምን ውስጥ ብዙ ጊዜ ሊቆይ ይችላል። እዛ ምክንያት ምንም በሽታ ሳያሳይ ለሚስቱ እንዳስተላለፈ ነው የተወሰነው።
መልካም።
እነኚህ ሁለት ናቸው እንግዲህ
ዶክተር አሸናፊ፣ የዚካ ነገር የሁለት ዓለም ሰዎችን በሁለት መነጽር እንድናይ አሁንም መጋበዙ አልቀርም። በሌሎች በተለይ አዳዲስ በሽታዎች እንደሚታየው ሁሉ አዳዲስ ወረርሽኞችን ለመከላከል የሚጠይቀው ብቃትና የተቋማት ጥንካሬ ለውጤቱም ወሳኝነት አለውና እዚህ በዩናይትድ ስቴትስ እንኳን የሕክምና መዋቅሩ ጠንካራ የሆነበት ብዙ የሕክምና ምርመራ መሳሪያዎች ይነስም ይብዛም ለዛ የሚውለው የገንዘብ ድጋፍ በተሻለ ሁኔታ በሚገኝበት እንኳን እያነጋገረ አንዳንዴም እያወዛገበ ነውና ምን አይነት ሁኔታዎች ይኖሩ ይሆን? ከሁሉም የዓለም ጫፍ ነው በብዙ ሺዎች የሚቆጠሩ ሰዎች ወደ ሪዮ የተጓዙትና ወደ የመጡበት ሲመለሱ የማስተላለፍ እድሉ ቢኖር በደሃ ሀገራት ምን ሊፈጠር ይችላል ብሎ ማሰብ፣ ከተፈጠረስ ምን መደረግ አለበት? ጠንካራ የሕክምና ተቋማት ባሉበት ደግሞ ይሄ በዚህ በዩናይት ስቴትስ እንደምናየው የሚደረጉትን ጥረቶች እስኪ እናዛምድ፣ እናነጻጽር፣ ምን መደረግ አለበት?
እሺ፣ ይህንም ሁለት ለክፈለው። አንደኛ በሪዮ ኦሎምፒክ ሳቢያ የዚካ መተላለፍ በስፋት ይካሄዳል የሚል እምነት ቢያንስ የዓለም አቀፍ የጤና ድርጅቶች ወይም የዚካን በቅርብ የሚያዩ ሰዎች በአብዛኛው አያስቡም። ነገር ግን በኦሎምፒክም ባይሆን ባለው የግሎባላይዜሽን ከፍተኛ የኢኮኖሚ እንቅስቃሴ መስፋፋቱ አይቀርም የሚባል አለ። እንግዲህ በኦሎምፒክም ሳያዝ ይህንን አስመልክቶ እንዶ ለማድረግ WHO የጊዜ ሁኔታ ዘገባ አውጥቶ ነበር። በዚካ ላይ ኦሎምፒክ ያለቀው በ21 ነው። እስከ ኦገስት 25 2016 ድረስ ከአንድም አገር የዜጋ ምልክት በላቦራቶሪ የተረጋገጠ አንድም ሰው አልተነገረም። እንግዲህ ለሪፖርት አለመቅረቡን ይሄ ጥሩ ነገር ነው። ነገር ግን የዚካ ቫይረስ ዘግይቶም ብቅ ሊል ስለሚችል እንግዲህ የመደላደል ጊዜው አለ። አንዳንዱ ደግሞ በግብረ ስጋ ግንኙነት ዘግይቶ በወንዴው ዘር ላይ ሊቆይ ስለሚችል ማለት ነው ሊመጣ ይችላል። እነኚህ ኦሎምፒክ ይሆኑ ይሄ ኋላ የሚታይ ጉዳይ ነው። ብዙ ሊሆን አይችልም። እኔ በኦሎምፒክ ብዙ ይሆናል ብዬ አላስብም። ነገር ግን ስናየው እንደዚሁ በሌሎቹ ምክንያቶች በኢኮኖሚ እንቅስቃሴ ምክንያት ብዙ ሊኖር ይችላል። አሁን ሲንጋፖር በቢንቢ የሚተላለፈው የዚካ ቫይረስ በሽታ በጣም በፍጥነት እየተላለፈ ነው። በ21 የተጀመረው አሁን ከ300 በላይ ሆኖ ተረጋግጧል። በተለይ ቅርብ ያሉ የህዝብ ብዛት የሚበዛባቸው እንደ ቻይና የመሳሰሉ ህንድ ስጋት አለ።
ስጋት አድሮባቸዋል እያሉን ነው።
እንግዲህ የምናወራው እዚያ ውስጥ ነው እና አሁን የዚካን ቫይረስ ለማስተላለፍ የሚችሉ ቢምቢዎች ሁለቱ ዋናዎቹ ኤዲስ ኤጅፕት እና የዚህ የምስራቁ ታይገር ኤዲስ አለብስ የሚባለው ብዙ ሀገር ሊደርሳሉ። በተለይ እኛን አካባቢ አፍሪካንም ጨምሮ የራሱ ዜካ የመጣው ከዩጋንዳ እንደሆነ ከዚህ ቀደም ተናግረናል። ዜካ ማለት ከዜካ ጫካ ጋር በተያያዘ ነው እና አካባቢው በሙሉ ኤዥያንም የትሮፒካል ሬጅኑ በሙሉ ሊያዳርስ አሁኑ ይስፋፋል ማለት አይደለም፣ ግን ያንን ለማዳረስ የሚችሉ ቢምቢዎች ያ ሁሉ አለው። ማይደርሱበት በጣም ቀዝቃዛ የሆነ ወደ ሰሜንና ወደ ደቡብ ያሉበትን ቦታዎች ብቻ ነው እና እንዲህ ቢስፋፋ ምን መደረግ አለበት? አሁን ወደዛ ዋናው ጥያቄ እንመለስ። ለዚህ ትምህርት ሊሆነን የሚገባው የኤድስ ኤፒደሚክ መሆን አለበት።
የኤችአይቪ ኤድስ ወረርሽኝ
የኤችአይቪ ኤድስ ወረርሽኝ ባለፈው ጊዜ ያየን እንደሆነ ስለ በሽታው ውጪ ነው የሚነገረው፣ እኛ ሀገር ዝም፣ ሌላውም ሀገር ማለት ነው። ማድረግ የምንችለውን ወዲሁ ማድረግ ማለት መቻል አለብን። የኤችአይቪ ኤድስ ገንዘብ እስኪመጣ መጠበቅ አልነበረብንም። አሁን ዜካም እንደዚያ ነው።
ካም እንደዚህ ነው ብለዋል። አዲስ የተገኙ መድኃኒቶችን ጨምሮ በሚቀጥለው ሳምንት እናገኛቸው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በደቡብ ሱዳን ለሁለት ዓመታት ያህል የተካሄደው የእርስ በርስ ጦርነት ያበቃ መስሎ ነበር። የሀገሪቱ ፕሬዚደንት ሳልቫኪር እና የአማጽያኑ መሪ ሪያክ ማቻር ባለፈው ዓመት ነሐሴ ወር ላይ ግጭቱን ለማቆም ስምምነት ፈረሙ። ሳልቫኪር በፕሬዝዳንትነት እንዲቀጥሉ፣ ማቻር ተቀዳሚ ምክትል ፕሬዝዳንት እንዲሆኑ ነበር የሰላሙ ስምምነት ያረጋገጠው። ይሁንና ማቻር በምክትል ፕሬዝዳንትነት ማገልገሉን ለመቀጠል ወደ ሀገሪቱ ከተመለሱ ጥቂት ወራት በኋላ ግጭት አገርሽቶ ማቻር እንደገና ከሀገሪቱ ሸሽተው ወጡ። በደቡብ ሱዳን በሚካሄደው የእርስ በርስ ጦርነት ከሚከሰቱት አስከፊ ተግባሮች አንዱ ልጆች ለውትድርና መመልመላቸው ነው። ከ15 እስከ 18 ዕድሜ በታች ያሉ ልጆች ይመለመላሉ። የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ዩኒሴፍ እንደሚለው ደቡብ ሱዳን ውስጥ ከሶስት ዓመታት በፊት የእርስ በርስ ጦርነት ከተጀመረበት ጊዜ አንስቶ ሁለቱም ወገኖች ለዕድሜ ያልበቁ ልጆችን ሲመለምሉ ቆይተዋል። ባለፈው ሐምሌ ወር ግጭት ከተነሳበት ጊዜ አንስቶ ልጆች ለውትድርና እየተመለመሉ መሆናቸውን ዩኒሴፍ ገልጿል። ሁለቱም ተዋጊ ወገኖች ቤተሰቦች ልጆቻቸውን እንዲያስረክቧቸው የማስገደድና የማስፈራራት ዘዴዎችን እንደሚጠቀሙ የሕፃናቱ አገልግሎት ጠቁሟል። ዩኒሴፍ ያወጣው ዘገባ ዩናይትድ ስቴትስን አሳስቧል። በደቡብ ሱዳን የሚካሄደው ግጭት እንዲቆም ጥሪ ከማድረጋችን አልፎ የመንግስትና የተቃዋሚዎች ኃይሎች ልጆችን ለውትድርና የመመልመል ሕገ ወጥ ተግባርን አሁንኑ እንዲያቆሙ እንጠይቃለን። ዩኒሴፍ ያወጣው ዘገባ ዩናይትድ ስቴትስን አሳስቧል። በደቡብ ሱዳን የሚካሄደው ግጭት እንዲቆም ጥሪ ከማድረጋችን አልፎ የመንግስትና የተቃዋሚዎቹ ኃይሎች ልጆችን ለውትድርና የመመልመል ሕገ ወጥ ተግባርን አሁንኑ እንዲያቆሙ እንጠይቃለን። ሕገ ወጥ በሆነው ልጆችን ለውትድርና በመመልመል ተግባር የሚሳተፉት ኃይሎች በዩናይትድ ስቴትስ ሕግ መሰረት ማዕቀብ ሊጣልባቸው ይችላል። የተባበሩት መንግስታት ድርጅት ማዕቀብ ኢላማም ሊሆኑ ይችላሉ ብለዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ። በደቡብ ሱዳን ሕገ ወጥ የሆነው ልጆችን ለውትድርና የመመልመልና የማሳተፍ ተግባር መቀጠሉ ፈጽሞ ተቀባይነት የለውም። አሜሪካ በአሁኑ ወቅት ቅድሚያ የምትሰጠው ደቡብ ሱዳን ውስጥ የሚካሄደውን ልጆችን ለውትድርና የመጠቀሙን ሕገ ወጥ ተግባር ማቆም ነው። ልጆችን ለውትድርና የሚመለምሉትና የሚጠቀሙት ወገኖች ተጠያቂ እንዲሆኑ ለማድረግ ቆርጠን ተነስተናል ሲሉ ጆን ከርቢ ማሳሰባቸውን በመግለጽ የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ስራ ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጂት ታየነን ከፕሮግራሙ አቀናባሪ ንጉሱ ታምሬና ከስርጭት መሐንዲሱ ቫስኮ ቬላሪስ እንዲሁም ከዋና አዘጋጇ ትዝታ በላቸው ደግሞም ከባልደረቦቻችን ከሌሎቹ ጋር በዚሁ እንሰናበታለን።
ነገ ረቡዕ ከሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
የትግርኛ ስርጭት ይቀጥላል።